ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን የጋቢና ቪኦኤ መሰናዶ ጀመረ። እንደምን አምታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ከዚህ ሰዓት ጀምሮ የሚተላለፉላችሁ መሰናዶዎች እናስተዋውቃችሁ።
ይህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውንና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ።
ካሜሮን ተስፋዬን ነው የሰማነው። በምሽቱ የታዳጊዎች ደግሞ የወጣቶችን እስርን በተመለከተ ወይም አያያዝን በተመለከተ ዘገባና ውይይት ይኖረናል። ኤደን ገረመው መሰናዶውን በመምራት በድምፅና ምስል ምህንድስና ደግሞ ንጉሱ ታምሬ አብራችሁን ታመሹ ዘንድ እንጋብዛለን። ሌሎች ጥንቅሮችንም ይዘናል። አብራችሁን ሆኑ። ኢትዮጵያ ወጣትና አዳጊ ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው ምክንያት ታዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። ይህንን ሁኔታ ለመቀየር ያለመው የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም የፍትህ ሂደት ተዋንያንን የእውቀትና ግንዛቤ ውስንነት ለማስፋት ጥረት ጀምሯል። ከተቋሙ ሰሞነኛ እንቅስቃሴዎች አንዱ ጋር በተገናኘ ሀሳባቸውን የሚያጋሩን እንግዳ ሀብታም ስዩም አነጋግሯል። እንግዳችን በተቋሙ ስልታዊ ሙግት አስተባባሪ ሜሮን ተስፋዬ ናቸው። አስቀድመው በኢትዮጵያ ህጎች መሰረት ወጣት ጥፋተኞች ተብሎ የሚገለጹ ዜጎችን ማንነት ያስረዱናል።
ከዘጠኝ ዓመት በታች ያለ አንድ ግለሰብ በወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች በወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐብሔር ህጋችን ይደነግጋል ወይም ያስቀምጣል። 9 ዓመት እስከ 15 ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ እንደ አዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ሆኗል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንቴግሬት መሆን የሚችሉበት እድሜ ክልል ውስጥ ስላሉ እነኝን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህ የሚሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጥተው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነስርዓት ህጉ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና የወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለ በቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለ በቂ ምክንያት የመታሰር ሰለባዎች ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል፣ ወይም ደግሞ የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውንና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለው፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል፣ በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድን ነው ኃላፊነቴ? ህፃኑ ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። የአቅም ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች፣ በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን።
አመሰግናለሁ።
የጋቢና ቪኦኤ መሰናዶ ይቀጥላል። አስከትለን ደግሞ የምናልፈው አስቴር ምስጋናው ለበርካታ እናቶችና ህጻናት የላቀ ግልጋሎት እየሰጠ ስላለው ግሬሲ ህጻናት ማዕከል በቅርብ ጊዜ ወይም ደግሞ ትንሽ ቆየት ብሏል ካካፈለችን መሰናዶ ውስጥ ነው በድጋሚ ነው እናያው።
ግሬስ ማዕከል የተሰኘው ግብረሰናይ ድርጅት በባህር ዳር ከተማ ቀበሌ 13 በተለምዶ ገጠር መንገድ እየተባለ በሚጠሩ አካባቢ ይገኛል። በአሜሪካዊቷ ማርሲ ሜሪክሰን እንደ ኢትዮጵያውያን አቆጣጠር በ1999 ዓ.ም ምረት እንደተቋቋመ ይነገራል። ይህ ማዕከል አሳዳጊ አልባ ሆነው ተጥለው የሚገኙ ጨቅላ ህፃናትን ሰብስቦ ማሳደግ፣ ነፃ የህፃናት ማቆያ አገልግሎት መስጠት፣ ከወላጆቻቸው ጋር የተጠፋፉ ህፃናትን ማገናኘት፣ የሀገር ውስጥ ጉዲፈቻ ማመቻቸት፣ ለችግረኛ ወላጆች የሥራ ማስጀመሪያ ገንዘብ መስጠትንና መሰል ድጋፎችን ያደርጋል። ከዚህ ጎን ለጎን ነፃ የትምህርትና የጤና አገልግሎትም ይሰጣል። ወደ ማዕከሉ ጧት ጧት ጨቅላ ልጆቻቸውን አዝለው ከሚመጡ እናቶች መካከል ማየት የተሳናትና የ11ኛ ክፍል ተማሪ እንደሆነች የነገረችን ገነት በየነ አንዷ ናት። ገነት ለትምህርት ከሰሜን ወሎ መቄት ወረዳ ወደ ባህር ዳር እንደመጣች ነግራናለች። በከተማው ቤት ተከራይታ እየተማረችም ነበር። እኔ ቤት ኪራዩን እከፍልልሻለሁ ብሎ ቃል እንደገባላት የምትጠቅሰው ግለሰብ ግን ሰብአዊ ሀዘኔታውን ለጾታዊ ብዝበዛ ተጠቅሞ እብስ ማለቱንና እሷም ባላሰበችውና ባልተዘጋጀችበት እርግዝና ሳቢያ ላስከፊ ችግር ተዳርጋ እንደነበር አውስታለች።
አስረኛ ክፍል ያለ ተሰጡ ገርም እንሻለሁ ብሎ ማለት ነው። ከዛ አስረኛ ክፍል ያለው ለሰጡ ሰው ወደ ግሬስ መጣው። ግሬሶች ተቀበሉኝ።
የግሬስ ማዕከል ምክትል ስራ አስኪያጅ አቶ ወርቁ ሐሳብ ማዕከሉ በ13 አመት ቆይተው ተጨባጭ ለውጥ ያመጡ የበጎ አድራጎት ስራዎችን ሰርቷል ይላሉ። በተለይ ላለፉት 5 አመታት 93 ህጻናትን የሀገር ውስጥ ጉዲፈቻ እንዲያገኙ አድርጓል። አሳዳጊ ለማግኘት እድሜያቸው ያልፈቀደውን እዚሁ እያሳደጋቸውም ነው። ከዚሁ ጋር በተያያዘ ማዕከሉ መሰረታዊ አገልግሎቶችን በነጻ እንደሚሰጥ አቶ ወርቁ ያብራራሉ።
አሁንም ብዙ ህጻናት አሉ ቤተሰብ የሚፈልጉ። እዚህ አሁን ያያችኋቸው 28 ህጻናት አሉ። ከግቢ ውጭ ደግሞ 32 ህጻናት አሉ። በአጠቃላይ 60 ህጻናት አሁን ወላጆቻቸውን በተለያየ ምክንያት ያጡ ከኛ ጋር በቋሚነት የሚኖሩ ህጻናቶች አሉ። አሁንም ወላጅ ይፈልጋሉ፣ የሚያሳድጋቸው ይፈልጋሉ። በዚሁ አጋጣሚ እናንተም ይህንን መልእክት እንድታስተላልፉና አቅም ያለው ፍላጎቱ ያለው ልጆችን መጥቶ ከኛ ጋር መውሰድና ማሳደግ ይችላል። ከዛ ውጭ ሌላ ሁለተኛው አገልግሎታችን ልዩ ፍላጎት ያላቸው ህጻናት አሉ። እነዚህ ህጻናቶች ወደ ግሬስ ከመምጣታቸው በፊት አብዛኞቹ የሚችሉ ልጆቻቸውን ይዘው የሚችሉትን ስራ ለመስራት ይሞክራሉ። ልጆቻቸው እያደጉ በሄደ ቁጥር ግን ልጆቻቸውን ይዘው ስራ መስራት አይችሉም። ማዘልም ከሚችሉት በላይ ስለሚሆን ክብደታቸው ቤት ዘግተውባቸው ወደ ስራ የሚሄዱ ወላጆችን አግኝተናል እና እነሱ አሁን እኛ ጋር ይውላሉ። 27 ህጻናት አሉ። አሁን እነዚህ ስፔሻል ኒዶች እዚህ አገልግሎት ሲያገኙ ይውላሉ። ምሽት ወላጆቻቸው መጥተው ይወስዳሉ። እድሜያቸው ከ3 ዓመትና ከዛ በላይ ሲሆኑ ወደ ትምህርት ቤት ሽፍት ያደርጋሉ። ትምህርት ቤት ላይም አሁን 313 ህጻናት አገልግሎት ያገኛሉ ከኛ ግቢ ውስጥ።
በብዙ ችግርና በተስፋ መቁረጥ ውስጥ የነበሩት እነዚህ እናቶች ግባሬ ሰናይ ድርጅቱን የሚገልጹት ህልማቸውን የሚያሳኩበትና ህይወታቸውን የሚቀይሩበት እድል እንደፈጠረላቸው ነው። እነዚህ ጨቅላ ህጻናት በጉዲፈቻ የሚወስዳቸውን አሳዳጊ ወላጆቻቸውን በመጠበቅ ላይ ያሉ ናቸው። ወላጆቻቸው ቀን ላይ ወደ ግሬስ አምጥተው እንዲውሉ የሚያደርጓቸው ህጻናትም በማዕከሉ ይገኛሉ።
ስሜ ምንታምር ማሩ ይባላል። የምሰራው ግሬስ ሴንተር ነው። ልጆቹን ጠዋት እንገባለን። 12 ተኩል ነው እኛ የምንገባው። 12 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል እስከ 1 ሰዓት ተኩል ድረስ ልጆቹ ይገባሉ። እነሱን ተረቀኑ ሙሉ ልጆቹ የሚጫወቱትን እያጫወትን እንደ በቃ እነሱ ጋር ምን እንደሆኑ ሁሉ ህፃናት ጋር የሚዋለውን ቤት ላይ የምናደርገውን እያደረግን ነው የምንውለው። ደስተኛ ሆነን ነው የምንውለው። ደስተኛ ሆኖ ሁሉ የምንሰራውን ስራ ቀኑ ሙሉ እስከ እንግዲህ 12 ተኩል የገባን 10 ተኩል ይወጣል። 2 ሰዓት ገብተን ደግሞ 12 ሰዓት ነው እዛ ድረስ ከልጆች ጋር ነው ያለነው።
ነጻ የህፃናት ማቆያ፣ ነጻ ትምህርት፣ ነጻ ምግብ እንዲሁም ነጻ የህክምና አገልግሎት ለህፃናቱ የሚሰጠው የግሬስ ማዕከል ከሶስት አመት ተኩል በላይ የሆኑ ህፃናትን ከማዕከሉ ውጭ ሆነው እንዲያድጉ ሞግዚት በመቅጠር ያመቻቻል። ወላጅ ላላቸውና ችግረኛ ለሆኑ ህፃናት ወላጆቹ የስራ ማስጀመሪያ ገንዘብ ሰጥቶ ከልጆቻቸው ጋር እንዳይለያዩ ያደርጋል። ከነዚህ ውስጥ አንዱ አቶ መንግስቱ ማንደፍሮ ነው።
ልጅ ነበረች። በካንሰር ታማሚ ከትሞተች በኋላም መኪና ተኩራቱ ሬሶን ወስዶ ጭኖ እዛው አስቀበሩልኝ። ከዛ ስመለስም ወረት ሰጡኝ። እኔ ሚኒስትሮ መስሪያ እና 5000 ብር 6000 ብር ሰጡ። ወረት ጀመርኩ። አሁን እግዚአብሔር ይመስገን ልጅም አሁን እየተማረልኝ ነው። አንደኛ ጤፍ፣ ዘይት፣ ሽንኩርት፣ ሩዝ የለም በቃ የተለያዩ አስቤዛዎችን በየወሩ እየሰጡ ማለት ነው። የቤት ክሬ 8800 አንድ እኔም አንድ ሰዓት መለመለት አልፍልኝ ልጅ ለአንድ ሰከንድ እግዚአብሔር አሁን በጣም ቆንጆ ህይወትም ነው እግዚአብሔር ድሜ ለግሬስ።
የችግረኛ ህፃናትንና የወላጆችን የህይወት መስመር እየቀየረ ያለው ይህ ማዕከል በዋናነት በአሜሪካዊቷ ማርሲ ሜሪክሰን ቢንቀሳቀስም በስሩ ሌሎች በጎ አድራጊ ግለሰቦች እንዳሉ አቶ ወርቁ ይናገራሉ።
በብዛት አሜሪካ ውስጥ ነው ዶነሮች አሉ፣ ግን ኢንዲቪዥዋል ስፖንሰርሺፕ ነው። የባጀታችን አብዛኛው ምንጩ ግለሰቦች በፈቃደኝነት የሚያደርጉት ድጋፍ ነው። በተወሰነ ደረጃ ቸርቾች የሚያግዙን ድጋፍ አለ። ይሄ ህንፃ አሁን እየተሰራ ያለ G+3 ነው፣ ኦልሞስት አልቋል። 16 መማሪያ ክላሶች አሉት። ይህንን ግንባታ ያገነቡልን 3 ግለሰቦች በግለሰብ ደረጃ ከኪሳቸው አውጥተው ልከው እየተገነባ ያለ ነው። እየተገነባ ያለው ህንፃ እስከ 8ኛ ክፍል ያስተምራል። ከ9ኛ እስከ 12ኛ ክፍል ደግሞ ከዚህ በጀርባ ማስፋፊያዎች ጠይቀናል። ያ እንደጨረስን ግንባታ እንጀምራለን ብለን እናስባለን።
የአማራ ክልል የሴቶችና ህጻናት ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ስለ ማዕከሉ ባላቸው ምዘና ግሬስ ማዕከል ለህጻናትና ለሴቶች የሚያደርገው ድጋፍ ችግር ፈቺ ስለመሆኑ ቢሮው ተምሮበታል። በሌሎች የክልሉ ዋና ዋና ከተሞችም ተመሳሳይ ማዕከሎችን ለመክፈት እቅድ መያዙን ጠቁመዋል።
ኮሚኒቲ ቤዝ ነው፣ በተለይ ማህበረሰብ መሰረት ያደረገ ነው ማዕከሉ። ተፈናቅለው ከዋግምራም ከሌሎችም እንደዚህ የመጡ ህጻናትን ሳይቀር እኛ የህጻናት ድጋፍና ክብካቤ ማዕከል አለን። እዛ እንዲገቡ ከተደረገ በኋላ ሙሉውን የምግብ ነክ የሆኑ ነገሮች ላይ እና አንዳንድ ምግብ ነክ ያልሆኑትም ድጋፍ በማድረግ ልጆቹ እዛው በማዕከል ላይ የምግብ በማቅረብ ምን በማድረግ በኋላም ሰላም ከሆነ በኋላም ወደ የነበሩበት ቦታ ላይ እንዲቀላቀሉ እንዲዋሃድ የማድረግ ስራም እየሰራበት ሁኔታ ነው ያለ። ስለዚህ እንግዲህ ከኛ ጋር የቅርብ እንትን ነው ያለን። ፕላስ የዚህን ማዕከል እንትን ለማስፋፋት ነው የኛ እንትናችን።
አቶ ወርቁ እንደሚሉት ህፃናቱ ለመኖር መሰረታዊ የሆኑ ፍላጎቶችን እንዳስፈላጊነቱ ከሚሰጡ የስነ ልቦና የምክር አገልግሎት ጋራ በዚህ ማዕከል ያገኛሉ። ይህም ሆኖ ሰብአዊ ፍቅር ሰጥቶ የሚያሳድጋቸው ቤተሰብም ማህበረሰብም ያስፈልጋቸዋል።
ህጻናት ቤተሰብ ውስጥ ሲያድጉ ሙሉ ሆነው ማደግ የሚችሉበት እድል ይፈጠራል። በተቋም ደረጃ ሲያድጉ ግን ከባድ ነው። እኔ ማን ነው የሚል ጥያቄ አለ። ያን ጥያቄ መመለስ የሚችለው ቤተሰብ ነው፣ ተቋም ሊመልስ አይችልም። ሁሉም ህጻናት እድሜያቸው ከሶስት ከአራት አመት ከመድረሱ በፊት ጉዲፈቻ መደረግ አለባቸው። ጉዲፈቻ ተደርገው ቤተሰብ ኑሯቸው እህት ወንድም አክስት አጎት ሚለው ሁሉ እኛ እኔ አንቺ ያለን ታሪክ እነሱ ኑሯቸው ለነገ ዜጋና አገር ተረካቢ ህፃናት እንዲሆኑ ማስቻል የሚቻለው ብለን እናምናለን።
ባንድ ማዕከል ውስጥ ህፃናትን ሰብስቦ ማሳደግ ጊዜያዊ የችግር መፍቻ መፍትሄ ሊሆን ይችላል። ነገ የሀገር ተረካቢ ትውልድ ለማፍራት ዛሬ በህፃናቱ ላይ መልካም ዘር መዝራት ያስፈልጋል። ዘሩ የሚዘራው ደግሞ አንድም በቤተሰብ ሁለትም በማህበረሰብ ነው። ለዚህ ደግሞ ማህበረሰቡ ህፃናቱን ወስዶ በማሳደግ አለያ ደግሞ በየጊዜው መጥቶ በመጎብኘት ፍቅር እንዲሰጥ የማዕከሉ ምክትል ስራ አስኪያጅ አቶ ወርቁ ሐሳብ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሳምንቱ ማገባደጃ ላይ የአፍሪካውያን ስመጥር የቀድሞ እግር ኳስ ተጫዋቾች ከጠቅላይ ሚኒስትር አብይ አህመድ ጋር በወዳጅነት ጨዋታ አድርጓል። በወዳጅነት ፓርክ በተካሄደው በዚሁ ጨዋታ ላይ ዓለም ከሚያውቃቸው አፍሪካውያን የቀድሞ ኳክብት መካከል ናይጄሪያኑ ኑዋንኩ ካኑ፣ ዳንኤል አሞካችና ታርቦ ዌስት እንዲሁም ደግሞ ሴኔጋላዊ ሄነሪ ካማራ ተሳትፈዋል። ናይጄሪያዊው ካኑ ለአሜሪካ ድምጽ አስተያየት ሰጥቷል። ያሰናዳው ኬኔዲ አባተ ነው። ወደዛው እናልፋው።
ከአርብ ሰኔ 21 ቀን ጀምሮ ለሶስት ቀናት በአዲስ አበባ ከተማ በተካሄደው ሸነን የተሰኘ የፋሽን ፌስቲቫል ላይ ለመታደም ኢትዮጵያ የገቡት አፍሪካውያን ስመጥር የቀድሞ እግር ኳስ ተጫዋቾች ዛሬ እሁድ ሰኔ 23 ቀን 2016 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር የወዳጅነት ጨዋታ አድርገዋል። ዓለም ከሚያውቃቸው አፍሪካውያን የቀድሞ ከዋክብት መካከል የሆኑት ናይጄሪያውያኑ ኑዋንኩ ካኑ፣ ዳንኤል አሞካቺ እና ታሪቦ ዌስት እንዲሁም ሴኔጋላዊው ሄንሪ ካማራ ወዳጅነት ፓርክ በተካሄደው ጨዋታ ላይ ተሰልፈው ተጫውተዋል። ናይጄሪያዊው ካኑ ለአሜሪካ ድምጽ በሰጠው አስተያየት ምንም እንኳን የአፍሪካ እግር ኳስ ኮንፌዴሬሽን ካፍን ከመሰረቱት ሀገራት አንዷ ብትሆንም በእግር ኳሱ ብዛም የማትታወቀውን የኢትዮጵያን ኳስ ማሳደግ ካስፈለገ ታዳጊዎች ላይ መስራት እንደሚያስፈልግ መክሯል።
You have to have a lot of programs especially for the kids, for the youth.
ብዙ ፕሮግራሞች ሊኖሩአችሁ ይገባል። በተለይ የህፃናትና የወጣቶች ይህን ማድረግ ከተቻለ እንደኛ ያሉ ታላላቅ ኳክብት ተጫዋቾችን መፍጠር ይቻላል። እዚህ ከኋላ ያለውን የመሰሉ ሜዳዎችም ለልጆች ከተሰሩ ለውጥ ይመጣል።
የእንግሊዙን አርሰናልን ጨምሮ በተለያዩ ታላላቅ የአውሮፓ ክለቦች የተጫወተው የአጥቂ መስመር ተጫዋቹ ካኑ የእርሱና መሰሎቹ ጉብኝት ለኢትዮጵያውያን ወጣት የእግር ኳስ ተጫዋቾች ስለሚኖረው ትርጉም ሲያስረዳ
ዳቭስን ካኑ አደኖ አባደነም በቱዴ አሚን ኢትዮጵያ አዲስ አበባ
ስሙን ቢያውቁትም ካኑን በአካል ላላዩት ዛሬ እዚህ ኢትዮጵያ አዲስ አበባ ነው ያለሁት። ስለዚህ እኔን በዚህ ስፍራ መመልከታቸው ወጣቶችን ሊያነሳሳቸው ይችላል። ታሪኬን መናገርም ሊጠቅም የሚችል ነገር ነው። ልጅ ያለው በመንገድ ላይ እየተጫወትኩ ነው ያደግኩት። ግን ጠንክሬ እሰራና እለማመድ ነበር። ስለዚህ በስነ ምግባር ታትረው መስዋዕትነት ከፍለው ከሰሩ ወጣቶች የማያሳኩት የለም።
ታሪቦ ዌስት ለሁለቱም የጣሊያን ሚላን ክለቦችና ለሌሎችም የአውሮፓ ክለቦች የተጫወተ የተከላካይ ክፍል ተሰላፊ ነው። ከነካኑ ጋር ለሀገሩ ናይጄሪያ ብሔራዊ ቡድንም የተጫወተው ዌስት ስለ ኢትዮጵያ እግር ኳስ አስተያየቱን የሰጠን ሌላው አፍሪካ ካሏት የቀድሞ ታዋቂ ተጫዋቾች አንዱ ነው።
To bring the likes of Kanu, Amokachi, myself and Kamara to bring about
እንደ ካኑ፣ እንደ አሞካቺ፣ እንደኔና እንደ ካማራ ያሉ ተጫዋቾችን ወደ ኢትዮጵያ ማምጣት የእግር ኳስ መንፈስን እንደማምጣት ነው። ኢትዮጵያ በቅርቡ የአፍሪካ ዋንጫንም የማዘጋጀት እቅድ እንዳላት አውቃለሁ። በኢትዮጵያ የእግር ኳስ ባህልን ለማሳደግ የሚያግዝ ነው። ኢትዮጵያ የአፍሪካን ዋንጫ ማዘጋጀት ብቻ ሳይሆን እንድታነሳውም ምኞቴ ነው።
እንግሊዝና ፈረንሳይን ጨምሮ በተለያዩ የአውሮፓ ሊጎች የተጫወተው የሴኔጋሉ ሄንሪ ካማራ ደግሞ
ዋናው ጠቃሚ ነገር በህብረትና በአንድነት መስራት ነው። ይህ ከሆነ ኢትዮጵያ በቅርቡ የአፍሪካ ዋንጫን ማንሳት አይሳናትም።
በወዳጅነት ፓርክ የተካሄደውን የወዳጅነት ጨዋታ በመሃል ዳኝነት የመራው ኢንተርናሽናል ዳኛ በአምላክ ተሰማ የቀድሞ አፍሪካውያን ታዋቂ ተጫዋቾች ጉብኝት ስለሚኖረው ፋይዳ ተከታዩም ብሏል።
እንደነዚህ አይነት የአፍሪካ ከዋክብቶች በተለያዩ ዓለም አቀፍ ውድድሮች የምናውቃቸው እኛም በተለያዩ የአፍሪካ ሀገር ውስጥ የምናገኛቸው ወንድም የአፍሪካን ሀገራት ሌጀንድ ፕሌየሮች እና ሌላ የባለሙያዎች መገኘት ትልቅ ነው። ይህ ጥሩ ነው ማለት እግር ኳስን በማየት ደረጃ የእኛ ሀገር ያው ስፖርት በጣም ያፈቅራል። ስለዚህ ይመለከታቸው የነበሩት ታላላቅ ሌጀንዶችን ማየት በጣም ትልቅ ነገር ነው። እነሱ የሚሰጡት ተሞክሮ የሚያሳዩት ተሞክሮ እስካሁን ካለንበት ደረጃ ከፍ ሊያደርገን የሚችል ግብዓት ይኖሯል ብዬ ነው የማስበው።
ለእንግሊዙ ኤቨርተን እና ለሌሎችም ክለቦች በአጥቂነት የተጫወተው ዳንኤል አሞካቺ ስለ ኢትዮጵያ ቆይታው እና ስለ ወዳጅነት ጨዋታው አውግቶናል።
ኢትዮጵያ is the land of origin and the way home.
ታውቃለህ፣ ኢትዮጵያ ምድረ ቀደምት ናት። እናም ቤታችን ያለ ነው። የኢትዮጵያውያንን እንግዳ ተቀባይነት ወደ ሀገራችን ይዘን ነው የምንመለሰው። ከጠቅላይ ሚኒስትሩና ከቡድናቸው ጋር ያደረግነው የ20 ደቂቃ ጨዋታም አዝናኝ ነበር።
ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ቴሌቪዥን በሰጡት አስተያየት በአውሮፓውያኑ 2029 ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧንና ለዚህም ስኬታማነት ካኑና አሞካቺ በአምባሳደርነት መሰየማቸውን ተናግረዋል። ታዋቂዎቹን ተጫዋቾች ጨምሮ ከተለያዩ የአፍሪካ ሀገራት የመጡት ጎብኚዎች ከጠቅላይ ሚኒስትሩና ከካቢኔያቸው ጋር በመሆን በወዳጅነት አደባባይ ችግኞችንም ተክለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኮሎራዶ ግዛት ትምህርት ቤቶች በብዛት እየጎረፉ ያሉ የውጭ ሀገር ተወላጅ ተማሪዎችን ለማላመድ ለዚህ ዓመት 24 ሚሊዮን ዶላር ወጪ መድባለች። ሰቢትላና ፕሪንስካ የተሰኙ መምህራኑና ተማሪዎቹ እንዴት እየተላመዱ እንደሆነ ለማወቅ ዴንቨር ከተማ የሚገኙ ትምህርት ቤቶችን ጎብኝታ ያጠናቀረችውን ዘገባ አስማማየ ነው ወደ አማርኛ መልሶታል። ወደዛ ነው የምናልፈው።
ባለፈው ዓመት ወደ 6000 የሚጠጉ የውጭ ሀገር ተወላጅ ተማሪዎች ኮሎራዶ በሚገኙ የመንግስትና ከመንግስት የገንዘብ ድጋፍ የሚያገኙ ቻርተር ትምህርት ቤቶች መመዝገባቸውን የግዛቲቱ ባለስልጣናት ተናግረዋል። ዴንቨር የሚገኘው ኮሎራዶ ሄሪቴጅ ሃይትስ አካዳሚ ከአንድ ሶስተኛ በላይ የሚሆኑት ተማሪዎች የውጭ ሀገር ተወላጆች ናቸው። ናታሊያ ሚለር ፎር የትምህርት ቤቱ ርዕሰ መምህር ናቸው።
Any new immigrant, whether they're illegal alien or
ማንኛውም ወደ አሜሪካ የመጣ ያለ ህጋዊ ፈቃድ የሚኖርም ይሁን የመኖሪያ ፈቃድ ግሪን ካርድ ያለው ወይም የአሜሪካ ዜግነትን የተቀበለ የውጭ ሀገር ተወላጅ አሜሪካ ውስጥ እያንዳንዱ ልጅ ነጻ ትምህርት የማግኘት መብት አለው።
የናታሊያ ሚለር ትምህርት ቤት ተማሪዎችን ለማላመድ የሚረዳ ተጨማሪ የገንዘብ ድጋፍ ከግዛቲቱ ይቀበላል። በዚህ ትምህርት ቤት ከሱዳን የመጣውን ፋሩቅ አዳምን ጨምሮ ከ23 ሀገራት የመጡ ተማሪዎች ይማራሉ።
My best friend, he's from Ethiopia and then I learned that Ethiopia and my country Sudan have a lot in common.
የቅርብ ጓደኛዬ ኢትዮጵያዊ ነው። ከሱ ኢትዮጵያና አገሬ ሱዳን ብዙ የሚያመሳስላቸው ነገር እንዳለ ተረዳሁ። እኔ ከአሜሪካ የምወደው የዲሞክራሲ ስርዓቷን በነጻነት ለመኖር መቻላችንን የምናገር ነጻነቱ የሃይማኖት ነጻነቱ ያስደስተኛል።
ሶያና አብታሙ ከኢትዮጵያ ናት።
I think it's important to meet people from other countries because like it's nice to have a background on different
እንደሚመስለኝ ከሌሎች ሀገራት የመጡ ሰዎች ጋር መገናኘቱ ይጠቅማል። ምክንያቱም ስለሌሎች ሀገሮች ማወቅ ጥሩ ነው። ምክንያቱም ስለሌላው አካባቢ ምንም ሳታውቅ ወደ ተለያየ የዓለም አካባቢ ልትሄድ አትችልም። ስለዚህ ስለሰዎች አመለካከትም ይሁን ስለሁሉም ነገር መረዳት ጥሩ ነገር ነው።
ዩክሬናዊቷ እናት ኤሪና ቫታሎቭ ደግሞ አብዛኞቹ የውጭ ሀገር ተወላጅ የሆኑ ቤተሰቦች ልጆቻቸው እንግሊዝኛ ቋንቋ ባለመቻላቸው ዝቅ ተደርገው ይታያሉ በሚል እንደሚጨነቁ ትናገራለች።
This school has a lot of immigrants like from newly coming families like from different backgrounds.
በዚህ ትምህርት ቤት የተለያየ አስተዳደግ ያላቸው አዲስ የመጡ በርካታ ተማሪዎች ይማራሉ እና ሁሉም ልጆች አብረው ይጫወታሉ።
የትምህርት ቤቱ ርዕሰ መምህር ናታሊያ ሚለር ፎሬስት ከምስራቅ አውሮፓ፣ ህንድና አፍሪካ ከመጡ አስተማሪዎች ጋር በመሆን ለሁሉም ተማሪዎቻቸው ምቹ ሁኔታ እንዲኖር ይሰራሉ። አሜሪካውያኑ ተማሪዎች ከሌላ ሀገር ለመጡ የክፍል ጓደኞቻቸው በሚያደርጉት እርዳታም እንደሚኮሩ ይናገራሉ። ተማሪ ሪቸል ዋሽንግተን እንደምትለው የውጭ ሀገር ተወላጅ ተማሪዎች የትምህርት ልምዱን አሻሽለውታል።
A few of my friends, they're Some of them have immigrated, some of them are just like kind of from different countries.
ከሌላ ሀገር የመጡ ጥቂት ጓደኞች አሉኝ። ከተለያየ ሀገራቶች የመጡ ናቸው። ከሜክሲኮ የመጣሽች አውቃለሁ። ጥቂት የስፓኝ ቋንቋ አስተምራኛለች።
ተጨማሪ ተማሪዎች መቀበል ማለት ተጨማሪ ወጪ ማለት ነው። በዚህ ትምህርት ዓመት የዴንቨር ትምህርት ቤቶች ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር በ90% የሚበልጥ
ተመልካቾቻችን ለለቱ ያዝነው መሰናዶ እዚህ ላይ ተጠናቀቀ። የደገረመው ሳስተናግዳችሁ ቆይቻለሁ። ንጉሱ ሳምሪ አብሮኝ ነበር። ጤና ይስጥልኝ።